የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት በየለቱ ከምሽቱ 3 እስከ 4 ሰዓት በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን ፕሮግራም ጀመረ። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ዋላችሁ አምስታችኋል። የቅዳሜ ከዚህም ከዚያም ፕሮግራማችን እንደሚከተለው ይቀርባል። በቅድሚያ የዓለም ዜና፣ ከዚያም ወቅታዊውን የኢትዮጵያ ሰሞነኛ የፖለቲካ ጉዳይ የተመለከተ ውይይት ይቀርባል። ይህም ትናንትና የጀመርነው ነው በእሰጥ አገባ ፕሮግራም። ከዚያ የሙዚቃ ቃና ይከተልና ማጠቃለያ ዜና እስከምናሰማ ያለውን ጊዜ አብሮን ያመሻል። መልካም ምሽት እመኛለሁ ከአቀናባሪ ንጉሱ ታምሬ ጋር አስተናጋጅ አዲሱ አበበ።
እንደምን አመሻችሁ። ለምሽቱ ዜናዎች ሄኖክ ሰማግዘር ነኝ። የዚምባብዌ ከፍተኛ ፍርድ ቤት ሀገሪቱን ለ37 ዓመታት ያስተዳደሩት ሮበርት ሙጋቤ ከስልጣናቸው ራሳቸውን ያሰናበቱበትና መከላከያ ሰራዊቱ ከዚያ አስቀድሞ የወሰደው እርምጃ ህጋዊ ነበር ሲል ብይኑን ሰጠ። የዚምባብዌ ሰራዊት የወሰደው እርምጃ የመፈንቅለ መንግስት እንዳልነበረ ሲያሳስብ የቆየው ጉዳይ አሁን በፍርድ ቤት ዕውቅና እንዲሰጠው ያደረገ ሆኗል። በፍርድ ቤቱ ውሳኔ መሰረት በሙጋቤ አቅራቢያ የሚገኙ ሰዎች በህዝብ ሳይመረጡ ስልጣን የመረከብ እንቅስቃሴ ማድረጋቸውን አስታውሶ የሰራዊቱ እርምጃ ተገቢና ህጋዊ ነበር ብሏል። አርብ ዕለት አዲሱ የዚምባብዌ ፕሬዚዳንት ኤመርሰን ምናንጋጓ ስልጣን ተረክበው ቃለ መሐላ በፈጸሙበት ንግግራቸው የሀገሪቱን ምጣኔ ለማንሰራራት ተግተው እንደሚሰሩ አስታውቀዋል። ዚምባብዌ ዓለም አቀፍ ብድሯን ትከፍላለች፣ ዜጎች የውጭ ምንዛሬ እንዲያገኙና የተሻለ ኑሮ እንዲኖሩ የሚያስችሉ ፖሊሲዎችን እንደሚተገብሩ ነው ምናንጋጓ ያስረዱት። በግብጽ ሳይናይ በረሃ በመስጊድ ውስጥ በደረሰው ጥቃት የሞቱት ሰዎች ቁጥር 305 መድረሱን የሀገሪቱ ባለስልጣናት አስታወቁ። ከሟቾቹ 27ቱ ህጻናት እንደሆኑም አሳስበዋል። የግብጽ አቃቢ ህግ መስሪያ ቤት እንዳስታወቀው ከ25 እስከ 30 የሚጠጉ ታጣቂዎች በአልራዋድ መስጊድ ጥቃቱን ፈጽመዋል። የአይን እማኞች ሁኔታውን ሲያስረዱ ታጣቂዎቹ ተጎጂዎችን ለማዳን ወደ ስፍራው የደረሱ የድንገተኛ ተጎጂ ማመላለሻ አምቡላንሶች ላይ ተኩስ ይከፍቱ ነበር። ታጣቂዎቹ በፈንጅ ታጭቆ የታጨቀ ተሽከርካሪም በበሩ ላይ ካፈነዱ በኋላ በቀጥታ ወደ ቅጥር ግቢው በመገስገስ ከፍንዳታው ለማምለጥ ይሞክሩ የነበሩ ሰዎች ላይ ተኩስ ከፍተው ገድለዋቸዋል። ጥቃቱ ያነጣጠረው የሱፊ እስልምና ተከታዮች ላይ ነበር። ለጥቃቱ እስካሁን ኃላፊነት የወሰደ አካል የለም። የግብጽ ፕሬዚዳንት አብደልፋታህ ኤልሲሲ ጥቃቱን ያደረሱት ጥቅስ ከቅጣት ፈጽመው አያመልጡም ብለዋል። በማሊ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል እንዳስታወቀው 4 የሰላም አስከባሪዎችና 1 የማሊ ወታደር በትናንትናው ዕለት በተፈጸሙ የተለያዩ ጥቃቶች መገደላቸውን አስታወቁ። 21 ሰዎች መቁሰላቸውንም መግለጫው ጨምሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ ቃል አቀባይ ፋርሃን ሐቅ እንዳስታወቁት ሰላም አስከባሪዎቹ የሞቱት በተለያዩ ውጊያዎች ነው። በቀዳሚው ውጊያ የሰላም አስከባሪዎቹ በማናካ ግዛት መለዮ ከለበሱ ተዋጊዎች ጋር የተጣለባቸውን ጥቃት መቀልበሳቸውን ገልጸው 3 ሰላም አስከባሪዎችና በቅንጅት ይሰራ ከነበረው የማሊ ሰራዊት ደግሞ 1 ወታደር ተገድሏል ብለዋል። ሁለተኛው ጥቃት በዱንትዝ አካባቢ የተፈጸመ ሲሆን 1 የሰላም አስከባሪ ተገድሏል። በዛሬው ዕለት 3 የሰብአዊ እርዳታን የጫኑ አውሮፕላኖች በየመን መዲና ሰንዓ አርፈዋል። በሶስት ሳምንት ውስጥ ለመጀመሪያ ጊዜ ወደ የመን የገባ የሰብአዊ እርዳታ መሆኑ ነው። በሳውዲ አረቢያ የሚመራው ወታደራዊ ጥምረት ወደ የመን የሚገባ ማንኛውንም አይነት ቁሳቁስ እንዳይገባ እገዳ ጥሎ ነበር። በስተመጨረሻ በደቡብ ምዕራብ ፓኪስታን በዛሬው ዕለት ይንቀሳቀስ የነበረ ወታደራዊ ኮንቮይ ላይ በተጣለ የመንገድ ዳር ፈንጅ ጥቃት በትንሹ 5 ሰዎች ሲገደሉ ሌሎች 20 ቆስለዋል። የምሽቱ ዜናዎች እነዚሁ ናቸው። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ዜናውን አደመጥን። ወደ ወቅታዊ የኢትዮጵያ ፖለቲካ ጉዳይ ወደሚተነተንበት እንሸጋግራለን። አዎ፣ ወቅታዊውን የኢትዮጵያ የፖለቲካ ጉዳይ ይመለከታል። ክርክሩም ወይም ውይይቱም በትናንቱ አርብ በእሰጥ አገባ የተጀመረ ነው። ሰሞነኛውን የአገሪቱን የፖለቲካ ትኩሳት ለመለካትና በአጠቃላይም የአገሪቱን ቀጣይ ዕጣዎች ለመቃኘት የሚጥር ክርክር ነው። አገሪቱ ለገባችበት ቀውስና ለህዝባዊ ጥያቄዎች ሁነኛ ምላሽ ለማፈላለግ መሰረታዊ ናቸው ባሏቸው ጭብጦች ዙሪያ ያወያዩናል እንግዶቻችን አቶ ያሬድ ጠበቡና ፕሮፌሰር ዳንኤል ተፈራ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በትናንት ቅንብሩ እልባት ያደረገበትን ያስታውስና ከዚያ ይነሳል።
ከግራም ከቀኝም ይህን ውይይት የሚከታተሉ ሰዎች የሚወስዷቸው ነጥቦች ቀደም ብዬ በመግቢያው እንደጠቀምኩት የሚከራከሩ የሚነጋገሩባቸው ይኖራል። የሐሳብ ልዩነቶች ኖረውም የጋራ የሆነ ወደፊት የሚያራምድ መነጋገሪያ ሐሳብ ማምጣት ነውና የዚህ ፕሮግራም ዓላማ። እስኪ እናንተም ማሳያዎቹኑ የተለያየ ሐሳብ ኖሯችሁ ነገር ግን የኢትዮጵያ ጉዳይ ግድ እንደሚለው ሰው የከፋ ሁኔታ ከመምጣቱ በፊት እንዲህ መደረግ አለበት ይላችሁ ነውና እስኪ በዛ መንፈስ ሌሎችም በዚህ ሰዓት የሚከታተሏችሁ ልክ አሁን እናንተ እንደምታረጉት የማይስማሙባቸው ወይም የተለያየ እይታ ያላቸው አቋሞች ወይም አመለካከቶች ይኖራሉና የጋራ ሊሆኑ የሚችሉት ሐሳቦች የትኞቹ ይሆኑ? አቶ ያሬድ።
የጋራ መፍትሄ ሐሳብ ሊሆኑ የሚችሉ አንደኛ ኢትዮጵያዊ ዜግነት ሁላችንን የሚያስተሳስር የጋራ መሆኑን የመቀበልና ይሄ ጎልቶ የሚታይበትን ኢትዮጵያ ለማምጣት በስርዓቱም ውስጥ ያሉት ሆኖ ከስርዓቱ ውጭ ያለው ህዝብ እንዲያምንበት ማድረግ እና የኢትዮጵያን ታሪካዊ ቦታ፣ የወደፊት ተስፋዋን፣ ዛሬ ያለችበትን ሁኔታ የምንስማማበት ሁኔታ መፍጠር አንዱ መንገድ ይሄ ነው። ከሁሉ በላይ ግን እኔ አሁን በእጃችን ላይ ያለ እና ቀዳሚው ነገር የሚመስለኝ ኢህአዴግ ውስጥ የተፈጠረው የፖለቲካ ድቀት ከባብሶ አገሪቱን ወደሚያተራምስ ደረጃ እንዲወርድ ሳይሆን ኢህአዴግ ውስጥ በሚኖር ህጋዊ ፖለቲካዊ መንገዶች መምጣት የሚችልባቸው እድሎች በሙሉ ግፊት መደረግ አለባቸው፣ እድል መሰጠት አለባቸው ብዬ አምናለሁ። ይሄን ምን ማለት ነው? በአሁን ሰዓት የወያኔ ግፊት አንቀበልም ማለት የጀመሩት የሁለቱ ክልል ድርጅቶች የኦሮሞ ህዝብ ዴሞክራሲያዊ ድርጅት እና የብሔረ አማራ ዴሞክራሲያዊ ንቅናቄ ውስጥ የሚታዩት መንፈሶች እነዚህን መሰረት አድርጎ እነሱ ፓርላማ ውስጥ የበላይነት አላቸው። ይህንን በፓርላማ ውስጥ ያለ የበላይነታቸውን ተጠቅመው ለምሳሌ የፖለቲካ እስረኞች እንዲፈቱ ማድረግ ይችላሉ። ለምሳሌ ፓርላማው ለፕሬዚደንቱ ፕሬዚደንት ሙላቱ ነው ስማቸው?
ልክ ነው፣ ሙላቱ ተሾመ።
ለሳቸው እነዚህ የፖለቲካ እስረኞች ዶክተር መራራ ጉዲና፣ በቀለ ገርባ፣ እስክንድር ምናምን ይፈቱ ብለው ያሉትን የፖለቲካ እስረኞች 100 የሚሆኑ 200 የነሱን ስም በማቅረብ ያ እንዲደረግ ማድረግ ይችላሉ። ኢትዮጵያን ይሄ አጠራቆ ያዘው የማንነት ፖለቲካ ትንሽ እልባት እንዲያገኝና በጋራ የሚያስተሳስሩን እሴቶች ላይ እንዲኖር ህገ መንግስቱ ሊሻሻል የሚችልባቸውን አንዳንድ ቦታዎች መጠቆም ይችላሉ። እንደዚህ እያደረግን እየተረጋጋን ለውጥ ማምጣት እንችላለን እና ጠገናዊ ለውጥ ወይንም ሪፎርም መፍትሄ ሊሆን ይችላል። ጊዜው አላለፈም። የግድ በጣም አመጻዊ የሆነ ለውጥ መምጣት አለበት ብዬ አላስብም እና በዚህ መንገድ ብንሄድ አገራችን ትጠቀማለች ብዬ ነው ማስበው።
መልካም። የተለያየ ሀሳብ ያላቸውም ብዙዎች ሊስማሙ ሊጀምሩ የሚችሉት መንገድ አስመልክቶ ነበር ቀደም ብዬ ጥያቄ ወረወርኩት። ዶክተር ዳንኤል፣
አሁን በክርክራችን ላይ እንደተገነዘብነው ሁለት የፖለቲካ አቅጣጫዎች ነው ከአቶ ያሬድ ግግር የጠርሰምኩት፣ ዜግነትና ማንነት። ማንነትን እያበረድን ዜግነትን ደግሞ እያጎላን እንሂድ የሚል ነው። እኔ የችግሩ መነሻ የኢትዮጵያ ታሪካዊ ችግር የዜግነትና የማንነት ጉዳይ አይደለም ነው የምለው። ስለዚህ የነጻነት ጉዳይ፣ የኢኮኖሚ ነጻነት፣ የፖለቲካ ነጻነት ጉዳዮች ናቸው። አሁን ችግራችን ምንድን ነው? ይሄንን የፖለቲካ ነጻነት፣ የኢኮኖሚ ነጻነት የሚያራምድ ወይም የሚፈልግ ድርጅት አለመኖር ነው። ስለዚህ ምን የሚያስታርቅ ሀሳብ አለ ብትለኝ ይናል ምንም ነገር የለም። ዜግነትና ማንነት ብለው በሚፋደጉ ክፍሎች ምንም ነገር ሊመጣ አይችልም።
መልካም። ከአቶ ያሬድ ጋር ያላችሁ የሀሳብ ልዩነት እንዳለ ሆኖ ቀደም ብዬ እንዳልኩት በዚህ ሰዓት በሚከታተሏችሁ አድማጮች ጭምር አንድ ቤተሰብ ውስጥም ምናልባት የከረረ የተለያዩ ጫፍ የሚታዩ ሀሳብ ልዩነቶች መኖራቸውን እንቀበልና በልዩነት የሚወሰዱትን ምናልባትም ቀዳሚ ምርጫ ልናደርግ አንችልምና የከፋ አዝማሚያ ምናልባትም ብዙዎች የሚጎዱበት ሁኔታ የሚፈጠር ከሆነ ለሀገር ሁሉና ሊያሰጋ የሚችል ነገር ይፈጠር ይችላል የሚሉ ከሆነ ኢትዮጵያን እናድን በሚለው ጽሑፎ እንደተመለከተው ሊያግባቡ የሚችሉ የሚመስሉትን እርስዎ የሚያመነጫቸውን ሀሳቦች እንውሰድ። የትኞቹ ሀሳቦች ምናልባትም ቀድሞ የሚመጡ ብዙዎች ሊቀበሏቸው የሚችሉ መንገዶች ይመስሉታል። ባጭሩ ሌላ የመጨረሻ ጥያቄ አወራለሁ ለሁለታችሁም።
ግድም በውይይቱ ላይ የተመለከትኩት ነገር አለ። ህዝቡ አሁን ማንነቱን ለምዶታል፣ ወደ ኋላ ሊል አይችልም። እንደዚህ አይነት አስተያየት በፍጹም አገሪቷን አያድንም። ሁለት ተቃራኒ ነገሮች ይዘን ወደፊት መሄድ አንችልም። ማንነት ዜግነትን ይቃወማል። ስለዚህ አንድ የፖለቲካል ሹም ተነስቶ ሱስ ይዞኛል በኢትዮጵያዊነት ስላለ ህዝቡ በሰላም ይኖራል ማለት አይደለም። አከፋፈሉ ራሱ 9 አገሮች አሉ ኢትዮጵያ ውስጥ። አገሮች ናቸው እነዚህ። ለምን ተደረገ ይሄ? ትክክል አይደለም። እዚህ ላይ ምንም አስተራቂ ነገር የለም። ይሄ መነሳት አለበት። ወደ ቀድሞ ክፍለ ሀገራት እያንዳንዱ ክፍለ ሀገር የራሱን ጉዳይ ለማስተዳደር እና ራሱን ለመምራት ከሌሎች የተለያዩ ጎሳዎች ጋር አብሮ በሰላም የሚኖርበት ነፃ ኢኮኖሚ፣ የገበያ ኢኮኖሚ ነው። ይሄንን ማድረግ ካልተቻለ በምንም አይነት ልናቆም አንችልም። በዜግነትና በማንነት ተወጥሮ የተያዘን ህዝብ ወደ ሰላም እንመራዋለን ማለት አይቻልም። ይሄንን የምልበት ምክንያት አለ። በአሜሪካን ሀገር የሰው ልጅ እኩልነት በተለይ ጥቁሮች ላይ ከመጀመሪያ ጀምሮ ተደግፎ የመጣ ሐሳብ አይደለም። አብርሃም ሊንከን ነው የተቃወመው። ብዙ ተቃዋሚዎች ነበሩት። ብዙ ጦርነት ነበር። እስከዛሬ ድረስ እናያለን በደቡብና በሰሜን አሜሪካ ውስጥ ይሄ ቁርሾ አለቀቀም። ነገር ግን ጠንካራ ሰዎች ተነስተው ይሄ ነገር ትክክል አይደለም ብለው ነው። ይሄ ከሆነ ዜግነትና ማንነት የሚለውን የፖለቲካ ክፍፍል እሽሩሩ ብለን ልናስታርቅ አንችልም። እዚህ ላይ ነው ልዩነቴ።
መልካም። የወሰዷቸውን በማግባባት ቀደም ብለው ከተናገሯቸው ውስጥ አንድ ሁለት ነጥቦችን ላንሳና የመጨረሻውን ጥያቄ ላስከትል።
መጨረሻ ጥያቄ ረፊት ግን አሜሪካ ልክ ገነት አይነት ነገር አስመሰሏት እኮ። ወጣት ልጆቻችን ትምህርት ቤት ሄደው ሲመለሱ ይገደሉ አይገደሉ ማናቅበት አገር እኮ ነው። የፖሊስ ጭካኔ በፊት ለፊት በገሃድ በቀትር በጥቁሮች ላይ በሚካሄድበት አገር ላይ የነሱ የፖለቲካ ፍልስፍና ለጥቁሮች መብት ያመጣ አይነት አርጎ ማየት ስህተት ነው። አሜሪካንን እንደ ነጻነት ሀገር አርጎ ማቅረቡ።
ዶክተር ዳንኤል
አቶ ያሬድ በደንብ አላዳመጡኝም። አሜሪካን ምንም ነገር የማይፈጸምበት አገር ነው አላልኩም። ያን ምሳሌ ያቀረብኩት በአንድ የታሪክ ጉዞ የተነከሩ ሰዎች ሁሉ ጊዜ ይነሳሉ። ውጤቱ የት እንደሚገኝ አይታወቅም። ግን እነዛ ሰዎች መነሳት አለባቸው። ስለዚህ ዜግነትንና ማንነትን ይዞ ከመነሳት የኢትዮጵያ ሕዝብ በአንድነት በሰላም ሊኖር የሚችለው ወደ ታሪኩ ሲመለስ ነው፣ ወደ ባህሉ ሲመለስ ነው፣ ወደ ነበረበት ታሪክ ጉዞ ሲመለስ ነው ነው የኔ አባባል እንጂ አሜሪካን መንግስት ሰማት ነች ማለት አይደለም። ቢሆንም አሜሪካን ከሁሉም አገር የተሻለ ነው። ለዚህ ነው እዚህ የምንኖረው። አመሰግናለሁ።
መልካም። የክርክር ሐሳቦች ሊቀጥሉ ይችላሉ። የማግባቢያው ሐሳብ የተወሰነ መንገድ የሚወስዳችሁ ይመስለኛል። በቀሩት ደቂቃዎች የሚመለስ አንድ ጥያቄ በጋራ አነሳላችኋለሁ። ዶክተር ዳንኤል እርሶ ባነሷቸው ቀጣይ ሁኔታዎችን አመቺ ለማድረግ በሚለው ጥያቄ ሁሉን ተጠቃሚ የሚያደርግ የነጻነት መብት መኖር፣ እኩል ተጠቃሚ የሚያደርግ የምጣኔ ሀብት እድል መፈጠር የሚሉትን ልንወስድ እንችላለን። እንደ ድምዳሜ ካነሷቸው ብዙ ሐሳቦች ውስጥ መጭመቄ ነው። ያስማማን ይችላል?
አዎ፣ ጥሩ ነው።
መልካም። የመጨረሻው ጥያቄ ወደ ፖለቲካው የሚወስድ ነው። ብዙ ፈተናዎች፣ አያሌ ጥያቄዎች ከፊት የተደቀኑበት ሁኔታ ነው ያለው። የአገር ጉዳይ አሳሳቢ ነው በሚለው ብዙዎች ይስማማሉ፣ እናንተን ጨምሮ። ነገር ግን አመራሩ ኢትዮጵያን እያስተዳደረ ያለው ገዢ ኃይል ራሱም ያመናቸው ብዙ ጊዜያት አሉ አመራር ውስጥ ችግር መኖሩን። አቶ ያሬድ የገዢው ፓርቲ አመራር ድቀት ብለዋል። በተለያየ ደረጃ በተለያየ ሁኔታ ውስጥ ከመኖሩ በቀር ያን ድቀት ወይም የአመራር ድክመት ኢህአዴግም ያምነዋልና ከዛ አልፎ ግን ወዴት እንደሚወስድ በሚታወቅ ጎዳና ወይም መንገድ እየመራ ነው ማለት ይቻላል። ይሄን ጥያቄ ለሚያነሱ ምን መልስ አላችሁ? አቶ ያሬድ በርቶ ልጀምር፣ ዶክተር ዳንኤል ጨርሳለሁ።
የፖለቲካ አመራር ድቀቱ ኢህአዴግ እንደ ድርጅት ያለው ቢሆንም ይበልጥ ጠንክሮ የሚታየው ግን በህዝባዊ ወያኔ ሓርነት ትግራይ ውስጥ ነው። በተለይ ከመለስ ሞት ወዲህ ይሄ የአመራር ክፍተት እየጠነከረ መጥቷል። የግድ አንድ የሚታወቅና ኃይለኛ ሰው ለምን አልወጣም የሚል ቅሬታ የለኝም። ብዙ ሰዎች ያንን እንደ ጉድለት ያውታል። ነገር ግን መለስ ያደርግ እንደነበረ በዚህ መንገድ ብንሄድ እዚህ ቦታ እንደርሳለን፣ እነዚህ ማይልስቶንስ ወይንም ምዕራፎች በዚህ መልክ ብናልፋቸው ብሎ አመራር ሊሰጥ የሚችል ሰው ወይንም ቡድን መምጣት አልቻለም ህዝባዊ ወያኔ ሓርነት ውስጥ። በአንጻሩ ግን በሌሎቹ እህት ድርጅቶች ውስጥ በብአዴንም ሆነ በተለይ ደግሞ በኦህዴድ ውስጥ በኦሮሞ ህዝብ ዴሞክራሲያዊ ድርጅት ውስጥ ከ2005 በፈረንጆች አቆጣጠር ወይም በ1997 በኢትዮጵያ ካላንደር የግንቦት ምርጫ ጋር በተያያዘ አንድ የሆነው ነገር ምንድን ነው? በግንቦቱ ምርጫ ውጤት ህዝባዊ ወያኔ ሓርነት ትግራይም ሆነ ኢህአዴግ ተደናግጠው ስለነበር ምንድን ነው የሆነው? ለምን ተሸነፍን ብለው ሲያነሱ ሁለት ነገር ነው የታያቸው። አንደኛው በከፍተኛ ደረጃ የተሸነፍነው በከተሞች ነው። በከተሞች ደግሞ የተሸነፍነው ከኢትዮጵያ ከተሞች ታሪካዊ አመሰራረት ጋር የተያያዘ ነው። የነፍጠኛው ከተሞች ናቸው እና ነፍጠኛው የልጅ ልጆች ምናምን ናቸው ልንድንሸነፍ ምክንያት የሆኑ። ለዚህ መፍትሄው ደግሞ ሶሻል ኢንጂነሪንግ ማካሄድ፣ የከተሞቹን ማህበራዊ ይዞታ መለወጥ፣ በብዛት አማራ ያልሆኑ ሰዎች ከተለያዩ አካባቢዎች ወደ ከተሞች እንዲገቡ ማድረግ የሚል በመፍትሄነት ወሰዱ። በሁለተኛ ደረጃ በ97ቱ ምርጫ ወቅት ኢህአዴግ 700 ሺህ አባላት ነው የነበሩትና ያ በቂ ነው ብለው እናሸንፋለን ብለው ነበር ተኮራርተው ምርጫ ውስጥ የገቡት። በውጤት ሲያዩት ደካማ ነበር፣ በቂ አልነበረም። ስለዚህ አንድ የወሰኑት ውሳኔ ምንድን ነው? በተለይ የደቡብ ድርጅትንና የኦሮሚያውን ኦህዴድን በአዲስ አባላት በመቶ ሺዎች እንዲገቡበት ማድረግ እና ለዚህ ሲሉ ኮሌጅ የጨረሱ መምህራንን ሌሎችንም በመቶ ሺዎች ድርጅቱን እንዲቀላቀሉ አደረጉ። የነዚህ ኃይሎች መግባት አዲስ ሐሳብ፣ አዲስ አመራር፣ አዲስ አሰራር ይዘው እንዲገቡ ሊያደርጉ የሚችሉበትን ሁኔታ ስለፈጠረ እነዚህ ድርጅቶች ውስጥ አቅም ጠንክሯል። በአሁን ሰዓት ኦህዴድ ባለበት ሁኔታ የሚመስለኝ እኔ ልክ ወያኔ ኢህአዴግን በቁንጮነት ይዞ ለማስተዳደር የሚሞክረው የነበረውን ያህል ባለፉት 25 አመታት፣ አሁን ደግሞ ኦህዴድ ይሄን ለማድረግ አቅም አለኝ ብሎ ኢህአዴግን መስመር ለማስያዝ ሙከራም ያደርግበት ሁኔታ ቢኖር ሁኔታዎች ትንሽ ወደፊት ሊራመዱ ይችላሉ የሚል ተስፋ አደርጋለሁኝ። ዶክተር ካነሱት ህወሓት ነው ለውጥ ሊያመጣ የሚችለው፣ ምክንያቱም ችግሩንም የፈጠረው እሱ ስለሆነ ለዚህም ምክንያቱ በደህንነቱና ሰራዊቱ ውስጥ ያለ የበላይነት ብለዋል። ልክ ነው። ህወሓት በሰራዊቱ ውስጥ የበላይነት አለ። የበላይነቱ ግን ደመና ላይ ያለ የበላይነት ነው። ጄኔራሎቹ በመያዝ ነው የበላይነት ያለው። ጄኔራሎች አይደሉም ጦርነት የሚዋጉት፣ የመስመር መኮንኖች ናቸው። በዚህ ደረጃ ከብአዴን ብቻ ከ500 በላይ ኮሎኔሎች፣ ተራ ኮሎኔሎች፣ ጄኔራሎች በሰራዊቱ ውስጥ አሉ። 82% ሰራዊቱ ትግራይ ያልሆነ ሰራዊት ነውና የወያኔ ነው ማለት ተገቢ አይመስለኝም ጄኔራሎቹም በማየት።
መልካም ዶክተር ዳንኤል፣ ቀደም ብሎ አቶ ያሬድ እርሱ ያነሳሷቸው አንዳንድ ነጥቦች ላይ ለሰጡት አስተያየትም ባጭሩ መመለስ ይችላሉ። ጥያቄው በርካታ ፈተናዎች የሚታዩበት አሳሳቢ ሁኔታዎች ከፊታችን የተደቀነባት አገር ናት በሚለው ገዢው ፓርቲ ራሱ አቶ ያሬድ የአመራር ድቀት ብለውታል። ገዢው ፓርቲ ራሱ ደግሞ በተደጋጋሚ ድክመት አለብኝ የሚለውን ላለፉት ጥቂት ዓመታት ሲያነሳ ተስተውሏል። ግን ይሄ ድክመት ወይም የአመራር ድቀቱ ኢትዮጵያ ወዴት ትሄድ ወይም ደግሞ እቺን አገር ወዴት እንደሚወስዳት በሚታወቅ መንገድ ላይ ይወሰዳት ነው ወይ? ባጭሩ አገሪቱ የምትንከባለልበት ሀዲድ ይታወቃል ወይ ለርሶ?
አዎ፣ ገዢው ክፍል ስህተቶች አሉኝ ብሏል። እነዚህ ስህተቶች ከየት መነጩ? እኔ እንደሚመስለኝ የፈጠሩት የድጥ ጎዳና ነው የዚህ መሰረት። ስለዚህ ያንን ጎዳና መልቀቅ አለባቸው ነው የኔ አስተያየት። ይሄንን ጎዳና ፈቅደው አይደለም የሚመጣው፣ በግፊት ነው የሚመጣው። ስለዚህ በበኩሌ ስለ ኢትዮጵያ ጉዳይ አሁን ቅድም እንደጀመርከውም ተቆርቋሪ የሆኑ የተማሩም በንግድም በሌላም ቦታ ያሉ አንድ አይነት መልካም አስተሳሰብ ላይ መተባበርና ያንን አስተሳሰብ መግፋት አለባቸው። አሁን ቅድም እንደገለጽኩት ባለፈው ወር በዚህ በክፍለ ሀገር ጉዳይ ላይ ጥናት ያካሄዱ እውቀት ያላቸው የኢትዮጵያ ተማሪዎች ማለቴም በኢኮኖሚ የኔ ትምህርት ኢኮኖሚ ነው፣ በጂኦግራፊ፣ በታሪክ እውነትን በሳይንሳዊ መንገድ አቅርበው ህዝቡ እንዲገነዘበው ማድረግ ነው። ይህን እውቀት አሁን የገዢው ክፍል ሊጠቀምበት ይችላል ለማስረዳት ሁላችንም ፈቃደኞች ነን። ይህ ካልተደረገ የገዢው ክፍል ነው መጀመሪያ የሚጠየቀው። የገዢው ክፍል የሚያመጣው ችግር በሌላው ህዝብም ላይ ችግር ይፈጥራል። ህዝቡ ካልተባበረ ይሄንን አስቀድሞ ካላየ በዚህ ሀገርም የምንኖር ኢትዮጵያ ውስጥ ያለን የለም ጥቅም ይሰጠናልና ይሄ አሁን ያዝነው መንገድ ይከተል ብሎ መቆየት አደገኛ ነው ነው ምለው በበኩሌ አመሰግናለሁ።
መልካም። በጣም ትኩረት ባላት ነጥብ ላይ እንዲመልሱልኝ ነው ዶክተር ዳንኤል። አንድ ሀገር የሚመራበትን ወዳና የሚሄድበትን አቅጣጫ ዜጎች የማወቅ መብት አላቸው። ብዙ ጊዜ የኢሃዲግ ራዕይ የሚለውን ወይም ደግሞ የመሪዎቹ ራዕይ ነው ብሎ የሚከተለውን በዚያች ሀገር ሊያመጣ የሚፈልገውን የምጣኔ ሀብት ለውጥ በተደጋጋሚ ይናገራል። ተዘገቡ የሚባሉትም የምጣኔ ሀብት እድገቶች ውዝግብ ቢኖርባቸውም በተከታታይ አመታት ተዘገቡ የሚለውንም ሲገልጽ ይታወቃል። ገለልተኛ ወገኖችም የመጠን ጉዳይ ልዩነት ይኖረው እንጂ የተዘገቡበትን ጊዜ ከነ ምክንያቱ ያስቀምጣሉ። ከዛ በመለስ ግን አሁን ባለው ትርምስ ውስጥ ስልጣን ላይ ያለው ኃይል አመራር ሀገሪቱን ወዴት አቅጣጫ እየመራ እንደሆነ ያውቃሉ የሚለው ነው ከፊት ለፊት የተደቀነው ጥያቄ። ወደሚታወቅ አቅጣጫ እየሄደች ነው ወይ?
በጣም ጥሩ ጥያቄ ነው። አያውቅም ባይነኝ አያውቅም። ምክንያቱም የሚከተሉት ጎዳና ገና ጦርነት በጀመሩ ጊዜ ከሰሜን የተከተሉት ጎዳና አይቼዋለሁ የጻፉትን የተሳሳተ ጎዳና ነው። ለምንድን ነው እንደዚህ ያደረጉት? ወታደር ለመገንባት ነው። አሁን ችግር መጣ። ያንን ፍልስፍና አንደኛ የኢኮኖሚ ፍልስፍና አልነበራቸው። እንዲህ ነው የምናደርገው አገሪቷን በውስጣቸው ይዘው ያሳዩት ነገር ምንድን ነው? አገሪቷ ውስጥ በኃይል ነው የገቡት። ይሄ ትልቅ ስህተት ነው። ይህንን መመለስ ይችላሉ፣ ማስተካከል ይቻላል። ከምን ግፊት ነው የመጣው? እዚያ ውስጥ አልሄድም። ሌሎች የውጭ ኃይሎች ገፍተዋቸዋል። ለሀገሪቷ ችግር ግን መፍትሄ አልያዙም። እና እውቀቱን እናካፍላችሁ ነው ምንለው፣ ስልጣኑን እንውሰድ አይደለም። እኛ የኢትዮጵያ ተማሪዎች ስልህ ኢትዮጵያን ያጠናን በልዩ ልዩ ሙያ እናንተንም ያድናል ህዝቡንም ያድናል ነው የጻፍነው ጽሁፍ አለ። እናካፍላችሁ። አመሰግናለሁ።
መልካም። አቶ ያሬድ መጨረሻ ቃል።
የመጨረሻ ቃል ዶክተር ዳንኤል፣ በምርጫ ከማንነት ይልቅ ወደ ዜግነት መሄድ ይሻላል ያልኩ አስመስለ የተረዱ ይመስለኛል። እኔና ዶክተር ዳንኤል የምንለያይባቸው መሰረታዊ ጉዳይ ኢትዮጵያ ፖለቲካ ውስጥም ያለ መሰረታዊ ጉዳይ ምንድን ነው? ያስተሳሰብ ወይንም የአይዲዮሎጂ ለውጥ በማድረግ አገሪቱን መለወጥ ይቻላል የሚል ነገር አለ። ግን የገዢው ኃይል የያዘውን አይዲዮሎጂና እምነት የያዘው ላገዛዙ የሚጠቅመውና ከመጣበት ከድገቱ ከውልደቱ እድገቱ ጋር የተቆራኙ ሰፊ መሰረት ያላቸው የአስተሳሰብ ጉዳዮች ስለሆኑ ነው። ስለዚህ አሁን እሳቸው እንደሚሉት በተለያዩ ኢትዮጵያውያን ምሁራን የተጻፉ ጽሑፎች ቢሰጡትና ቢያነብ ሀሳቡን ሊቀይር አይችልም። ፖለቲካ ካለንበት ሁኔታ አንዲት ጋትም ብትሆን ወደፊት እንዴት መራመድ እንችላለን ብሎ ስልት የመቀየስ ጉዳይ ነው ለኔ። ከዚህ አኳያ አሁን በተግበብ ያለው ሀቅ ምንድን ነው? ይሄንን ሀቅ የኢትዮጵያን ሕዝብ በሚጠቅም መንገድ እንዴት አንድ እርምጃ ወደፊት እናስኪደው ብለን ማሰብ ስንገደድ ፖለቲካዊ መፍትሄ ነው ማምጣት የምንችለው። ይሄ ፖለቲካ መፍትሄ ደግሞ አንዱ መልኩ ኢህአዴግ ውስጥ ያለውን የፖለቲካ ድቀት በውስጡ ባለ ትግል ወደሚመች ኢትዮጵያ ሊጠቅም ወደሚችል አቅጣጫ ግፊት የማድረግና የመምራት ነገር አንዱ መንገድ ነው ብዬ ነው ማስበው። ልዩነቶቻችን የሚመነጩት ፖለቲካን የምናይበት አይን ራሱ ይመስለኛል።
መልካም። ልዩነቶቹ አሉ ይቀጥላሉም። ነገር ግን ልዩነቶቹም እያሉ የተሻለ አዝማሚያ መፈጠር በሚችልበት መንገድ ላይ የየበኩላችሁን ሀሳብ ፈንጥቃችኋል። በዚህ ሰዓት እናንተን የሚያደምጡ የሚከታተሉ ቤተሰቦች ደጋግሜ እንዳልኩት በወንድምና በእህት መካከልም ያሉ ልዩነቶች በሚበጅ መልኩ ለንግግር እንደሚበቁ ተስፋ እናደርጋለን። የአገር ጉዳይ የተሰኘው የዚህ ልዩ ፕሮግራማችን መሰረታዊ ዓላማ የሚሆነው ተነጋገሩ አድማጮቻችን። አቶ ያሬድ ጥበቡ፣ ዶክተር ዳንኤል ተፈራ የአገር ጉዳይ ተረኛ እንግዶቻችን፣ ለጊዜያችሁ ለወረወራችኋቸው የሚያወያዩ ሀሳቦችም አመሰግናለሁ። በሌላ ፕሮግራም መልስ እንደምናገኛችሁ ተስፋ አደርጋለሁ። ጊዜ ይስጥልኝ።
ጊዜ ይስጥልኝ። ለተሰጠን እድል እናመሰግናለን።
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። እንግዶቻችንን አሉላንም እናመሰግናለን። እስከ ምሽቱ 4 ሰዓት አብራችሁን ቆዩ አድማጮች። በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ነው ፕሮግራሙ የሚተላለፈው። ዘና እንድትሉ እስከ ማጠቃለያ ዜና ድረስ የሙዚቃ ቃና እነሆ።
አዲሱ አመሰግናለሁ ለሙዚቃ ቃና ያየር መስመሩን ስለለቀቅ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራችሁ ሙዚቃ ቃና አድማጮች፣ በእያላችሁበት የክብር ሰላምታ ይድረሳችሁ። እለቱን በድጋሜ ለማስታወስ ለተቅዳሜ ህዳር 16 2010 ዓመተ ምህረት ሲሆን በአዲስ አበባ አቆጣጠር፣ በዋሽንግተን ዲሲ አቆጣጠር ደግሞ ህዳር 25 2017 ላይ እንገኛለን። ዋሽንግተን ዲሲ ላለፉት 2 ቀናት ጭር እንደማለት ብላለች። ከትላንት ወዲያ ሐሙስ እዚህ ዩናይትድ ስቴትስ ታንክስጊቪንግ የምስጋና ቀን የተከበረበት በዓል ነበር። ይህ አመት በዓል በዩናይትድ ስቴትስ ከሚከበሩ በዓላት ዋነኛው ነው ማለት ይቻላል። ቤተሰብ ከያለበት ተሰባስቦ በአንድ ላይ በመሆን የሚከበር በዓል ነው። ለዚህም ይመስላል ሁሉም ወደ የቤተሰቡ በየቦታው ስለተበታተነ ከተማዋ ጭር ያለችው። የተከበራቸው ሙዚቃ ቀን አድማጮች፣ አዲሱ እንዳለው ዘና እንድትሉ የተለያዩ ግሩም የሆኑ ሙዚቃዎችን ይዤላችሁ ቀርቤያለሁ በዛሬው ፕሮግራም። መልካም ቆይታ ከሙዚቃ ቀና ጋር እንዲሆንላችሁ እየተመኘሁ በቀጥታ ወደ ሙዚቃ ነው የምናመራው። የዛሬውን ፕሮግራማችንን የምንጀምረው ሃንጋ በተሰኘው በማዶና ዜማ ይሆናል። ሃንጋ በተሰኘው ተደናቂ የማዶና ዜማ ነው የምሽት ፕሮግራማችንን የጀመርነው። ይህ ዜማ የተጻፈውና የተቀነባበረው በራሷ በማዶና ሲሆን ዜማው እንደወጣ በዓለም በ41 ሀገሮች የሙዚቃ የቢልቦርድ ሰንጠረዥ ላይ የበላይነትን ይዞ ነበር። በዩናይትድ ስቴትስ በቢልቦርድ ሰንጠረዥ ላይ ለአንደኝነት ደረጃ ከደረሱት በርካታ የማዶና ዜማዎች ሃንጋ አንዱ ነው። በአድናቂዎቿ ዘንድ የፓፑዋ ንግስት እየተባለች የምትጠራው የ59 ዓመቷ አርቲስት አሁንም አልፎ አልፎ ከሙዚቃው መድረክ አልጠፋችም። ቀጥለን የምናደምጠው ዜማ የቦብ ማርሊን ዜማ ይሆናል። በዚህ ባሳለፍነው ሳምንት በአፍሪካ ለየት ያለ ነገር ተመልክተናል። ያለምንም ደም መፋሰስ የ93 ዓመቱ የዚምባብዌ ፕሬዝዳንት የነበሩት ሮበርት ሙጋቤ ለ37 ዓመታት የተቀመጡባትን የስልጣን ወንበር ለቀው የእሳቸው ረዳት ለነበሩት ኤመርሰን ንናንጓጓ በትላንትናው ዕለት አስረክበዋል። ሙጋቤ በአገሪቷ ከፍተኛ የወታደር ክፍል ተገፍተው ስልጣናቸውን እንዲለቁ ቢደረጉም ምንም አይነት የሰው ሕይወት ሳይጠፋ ጀነራሎቹ በሰላማዊ መንገድ ለንናንጓጓ ስልጣኑን አስተላልፈዋል። ታዋቂው የሬጌ ንጉስ ቦብ ማርሊ እንደ አውሮፓውያን አቆጣጠር በ1979 ሰርቫይቫል ብሎ ባወጣው አልበም ውስጥ ካካተታቸው 10 ዜማዎች መካከል በመቀጠል የምናደምጠው ዚምባብዌ የተሰኘው ዜማው ይገኝበታል። የአውሮፓና ቆጣጥር በ1979 ሰርቫይቫል በተሰኘው የቦብ ማርሊ አልበም ውስጥ ከተካተቱት ዜማዎች መካከል ዚምባብዌ የተሰኘውን ዜማውን ነበር ያደመጥነው። ቦብ ማርሊ ራሱ ነበር ይህንን ዜማ የጻፈው። በወቅቱ ሮዲሻ ተብላ ትጠራ የነበረው ያሁኒቷ ዚምባብዌ ከእንግሊዞች ቅኝ ግዛት ለመውጣት የሽምቅ ጦርነት ውጊያ ላይ ነበረች። ከዚያም በሮበርት ሙጋቤ መሪነት ዚምባብዌ ነጻ ወጣች። ዚምባብዌ ነጻነቷን ስታከብር ቦብ ማርሊ በሳሊስበሪ በአሁኗ ስሟ ደግሞ ሃራ ሃራሬ ተብላ በመትጠራው የዝምባብዌና ከተማ ተገይቶ የሙዚቃ ትርኢት አሳይቶ ነበር። በተለይ በዚያው ዓመት ሐምሌ 21979 እንደ አውሮፓውያን አቆጣጠር መሆኑ ነው፣ ቦስተን በሚገኘው የሃርቨርድ ስቴዲየም በተዘጋጀ ፌስቲቫል ላይ ዚምባብዌ የተሰኘውን ዜማ ቦብ ማርሊ በዚህ መልኩ ነበር የተጫወተው።
One consciousness for freedom of Africa. If Africa don't feel free, no one will be free. And every man has a right to decide his own destiny. But the destiny must be decided. It must be good for the people. Let's go!
ቦብ ማርሊ ዚምባብዌ የተሰኘውን ዜማውን ቦስተን ሃርቨርድ ስቴዲየም እንዲህ እንደሰማችሁ ነበር የተጫወተው። እንግዲህ ዚምባብዌ በትላንትናው ዕለት አዲስ ፕሬዝዳንት አግኝታለች። ኤመርሰን ንናንጓጓ ቃለ መሐላውን ከፈጸሙ በኋላ ዚምባብዌያኖች ከእሳቸው ጋር በመተባበር ለሀገራቸው እድገት አብረው እንዲሰሩ ተማጽነዋል። ንናንጓጓ ከሙጋቤ ጋር ለበርካታ ዓመታት በረዳት ፕሬዝዳንትነት አብረው ስለሰሩ ምንም ለውጥ ላይመጣ ይችላል የሚለው አሉ። እንግዲህ አብረን የምናየው ይሆናል። የተከበራቸው ሙዚቃ ቃና አድማጮች፣ ወደ ሙዚቃችን እንሸጋገርና አሁንም ከቦብ ማርሊ ምርጥ ዜማዎች መካከል አይረን ላየን ዛየን የተሰኘውን ምርጥ ዜማውን እናድምጥ።
Just live the life I live. I'm gonna be
አየር ላይን ዛይን ትኞን የቦብ ማርሊን ዜማ ነበር ያደመጥነው። ዜማው ከራስተፈሪያን እምነት ጋር የተገናኘ ነው። በዜማው ላይ ዛዮን ብሎ የሚጠራው ኢትዮጵያን ሲሆን ዘ ላይን ያለው ደግሞ በቀድሞ የኢትዮጵያ ባንዲራ ላይ የሚገኘውን የአንበሳ ምስል ነው። ሌላ ምርጥ የቦብ ማርሊን ዜማ ያላሰማችሁና በዚህ ሳምንት በቢልቦርድ ሰንጠረዥ ላይ የበላይነቱን የያዙትን ዜማዎች እነግራችኋለሁ። በቅድሚያ ግን ኩድ ዩ ቢ ላቭ ዲቪላ የተሰኘውን የቦብ ማርሊን ዜማ ነበር ያደመጥነው። አድማጮቹ እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክሮፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ ኃይለዩ ጻፉልን፣ ደውሉልን። የስልክ ቁጥራችን 202-205-9942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 መሆኑን አትዘንጉ። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን horn@ voanews.com ወይንም kana@voanews.com ብላችሁ ኢሜል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና Voice of America Amharic Service Washington DC 20237 USA ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችን እንደገና ልድገምላችሁ፣ ለሙዚቃ ቃና Voice of America Amharic Service Washington DC 20237 USA ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን፣ አስተያየቶቻችሁን በደስታ ተቀብለን ነው የምናስተናግደው። ወደ የአሜሪካን የቢልቦርድ ሳይንጠረዥ ልውሰዳችሁና በዚህ ሳምንት አዳዲስ ከወጡ አልበሞች መካከል በሽያጭ ከአንደኛ እስከ ሶስተኛ የወጡትን አልበሞች ብንመለከት Reputation የተሰኘው የቴይለር ስዊፍት አልበም 1.216 ሚሊዮን ቅጂን በመሸጥ የአንደኝነትን ደረጃ ይዞላታል። ይህ በዘንድሮ የአውሮፓውያን ዓመት ይህን ያህል ብዛት ያለው አልበም ሲሸጥ የቴይለር ስዊፍት አልበም የመጀመሪያው መሆኑ ነው። The Thrill of It All የተሰኘው የሳም ስሚዝ አልበም 66,000 ቅጂን በመሸጥ የሁለተኝነትን ደረጃ ያዘለ ሲሆን Heartbreak on a Full Moon የተሰኘው የክሪስ ብራውን አልበም 51,000 ቅጂን በመሸጥ የሶስተኝነትን ደረጃ ይዞለታል። ወደ ነጠላ ዜማዎች ገባ ብለን ደግሞ ከመቶቹ ምርጥ ዜማዎች መካከል በዚህ ሳምንት ከአንደኛ እስከ ሶስተኛ ያለውን ደረጃ ያዙትን ብንመለከትና የሶስተኝነትን ደረጃ ከያዘው ዜማ ብንጀምር Gucci Gang የተሰኘው የሊል ፓምፕ ዜማ የሶስተኝነትን ደረጃ ሲይዝ፣ በዚህ ሳምንት የሁለተኝነትን ደረጃ ያዘው ዜማ ደግሞ ሀቫና የተሰኘው የካሚላ ዜማ በዚህ ሳምንት የሁለተኝነትን ደረጃ ሲይዝ፣ የሳምንቱ ምርጥ አንደኛ ዜማ Rockstar የተሰኘው የፖስት ማሎን ዜማ ነው በዚህ ሳምንት የአንደኝነትን ደረጃ የያዘው። ወደ ሙዚቃ ነክ የሆኑ ዜናዎች ስንሸጋገር ደግሞ ቢያንሴ ኖልስ ከሴት ሙዚቀኞች መካከል በዚህ ባሳለፍነው ዓመት ብዙ ገንዘብ ያስገባች ከበርቴ ናት በማለት የፎርብ መጽሔት በአንደኝነት ደረጃ አስቀምጧታል። ቢያንሴ በዚህ ዓመት ብቻ 105 ሚሊዮን ዶላር ገቢ በማግኘት ከሴት ሙዚቀኞች መካከል የአንደኝነትን ደረጃ ስትይዝ፣ 69 ሚሊዮን ዶላር በማስገባት የእንግሊዝዋ ድምጻይ አዴል የሁለተኝነትን ደረጃ ይዛለች። ቴይለር ስዊፍት 44 ሚሊዮን ዶላር በማስገባት የሶስተኝነትን ደረጃ ስትይዝ፣ ሰሊን ዲዮን 42 ሚሊዮን ዶላር በማስገባት አራተኛ እና ጀነፈር ሎፐዝ 38 ሚሊዮን ዶላር ገቢ በማስገባት የአምስተኝነትን ደረጃ ይዛለች። እድሜ ዝም ብሎ ቁጥር መሆኑንም የምናውቀው ደግሞ ታዋቂዋ የካንትሪ ዜማ ተጫዋች የ71 ዓመቷ ዶሊ ፓርተን 37 ሚሊዮን ዶላር በማስገባት የስድስተኝነትን ደረጃ ይዛለች። ማሪያ ኬሪ ለሶስት ዓመታት ሲያገለግላት የነበረ ማናጀሯን አባራ ከሌላ የቅጂ ካምፓኒ ጋር ውል ተፈራርማለች። አዲስ የቅጂ ካምፓኒ Rock Nation ሲሆን ባለቤቱ ራፐር ጄዚ ነው። ማሪያ ኬሪ ከጄዚ ካምፓኒ ጋር መዋዋሏ የሙዚቃ ስራዋ በጣሙን ይሻሻላል የሚሉ ብዙ ናቸው። ለነገሩ ማሪያ ኬሪና ጄዚ ከዚህ በፊት አብረው ዜማ ተጫውተዋል። Heartbreak-ን ያስታውሳሉ?
Game on me. She wanna pillow fight in the middle of the night. She wanna drive my Benz with five of her friends. She wanna creep past the block spying again. She wanna roll with Jay, chase Kios away. She wanna fight with lame chicks, blow my day. She wanna respect the rest, kick me to the curb. If she find one strand of hair longer than her, she wanna love in the jacuzzi, rub up in the movie, access to the old crib, keys to the new. She wanna answer the phone, tattoo her arm. That's when I gotta send her back to her mom. She called me heartbreaker when we apart at Mesa. Wanna be the paper, scribble down I hate ya, but she knows she loves Jay because she loves everything Jay say Jay does and
ሃርትብሬከር የተሰኘውን የመሪያ ኬሪን ዜማ ነበር የተጫወትነው። ጄዚ ነው ያጀባት። የተከበራችሁ ሙዚቃ ቃና አድማጮች ለዛሬ ተመደበልኝ ሰዓት እየተገባደደ ነው። አብራችሁ ስለቆያችሁ እጅጉን በጣም አመሰግናለሁኝ። በሚቀጥለው ሳምንት እስከምንገናኝ ካርዲቢ ቦዳክ ይያለው ይያለች በምትጫወተው ዜማ ሰናበታችኋለሁ። ሳምንት እንገናኛለን። ታዲያ እስከ ሳምንት በሰላም በፍቅርና በጤና ሰንበት። ደሳለኝ መኮንን ነኝ በእኔ በኩል Ciao.
You can fuck with me if you wanted to. These expensive, these red bottoms, these bloody shoes. Hit the school, I can get them both. I don't wanna choose. And I'm quick, cutting off, so don't get comfortable. Look, I don't dance now, I make money move. Say, I don't gotta dance, I make money move. If I see you now, speak, that means I don't with you. I'm a boss to a worker, I make bloody moves. Now she say, she gon' do what or who? Let's find out and see. Cardi B, you know where I'm at, you know where I be. You in the club, just to party, I'm there, I get paid a fee. I be in and out them bands so much, I know they tired of me. Honestly, don't give a f*** about who in front of me. Drop two mixtapes in 6 months, we'll be breaking as hard as me. I don't bother with these, don't let these bother me. They see pictures, they say goals, I'm who they tryna be. Look, I might just turn on some babe, I might just chill with your boo, I might just fill on your babe. My f*** feel like a lake, he wanna swim with his face. I'm like, okay, I let him get what he want. He buy me Yves Saint Laurent and the new whip. When I go back to the horse, I got the trunk in the front. I'm the hottest in the street, know you probably heard of me. Got a bag and fix my teeth, hope you know it ain't cheap. And I pay my mama bills, I ain't got no time to chill. Think these things be mad at me, they baby father wanna build. They low, you can fuck with me if you wanted to. These expensive, these is red bottoms, these is bloody shoes. Hit the school, I can get them both, I don't wanna choose. And I'm quick, cutting off, so don't get comfortable. Look, I don't dance now, I make money move. Say, I don't gotta dance, I make money move. If I see you now, speak, that means I don't fuck with you. I'm a boss to a worker, I make bloody moves. If you a fool, you get popped. You a goofy, you a op. Don't you come around my way, you can't hang around my block. And I just check my accounts, turns out I'm rich, I'm rich, I'm rich. I put my hand above my hip, I bet you 50, 50, 50. I
said, I get the money and go. This is high like a stove. My glitter is gold. Tell that little bitch her roll. I just a rope and a rose. I just came up in a rave. I need to fill up the tank. No, I need to fill up the safe. I need to let all these know that none of them none to say. I go to dinner and steak. Only the real can relate. I used to live in the peace. Now it's a crib with a gate. Only got charms. The life wants to take. I should let these know. Just in case he forgot. I just wanna take the mail. Another check on my back. You can fuck with me if you wanted to. These expensive, these is red bottoms, these is bloody shoes. It's the school, I can get them both. I don't want to choose, and I'm quick cutting off, so don't get comfortable. Look, I don't dance now, I make money move. Say, I don't gotta dance, I make money move. If I see you now, speak, that means I don't. I'm a boss to a worker. I make bloody moves. Bloody moves. Bloody moves. Hey. Hey. Say, little, you can fuck with me if you wanted to. These expensive, these is red bottoms, these is bloody shoes. It's a school, I can get them both. I don't want to choose, and I'm quick cutting off, so don't get comfortable. Look, I don't dance now.
ለማጠቃለያ ዜናዎቹ ሄኖክ ሰማግዘር ነኝ። የዚምባብዌ ከፍተኛ ፍርድ ቤት ሀገሪቱን ለ37 ዓመታት ያስተዳደሩት ሮበርት ሙጋቤ ከስልጣናቸው ራሳቸውን ያሰናበቱበትና የመከላከያ ሰራዊቱ ከዚህ አስቀድሞ የወሰደው እርምጃ ህጋዊ ነበር ሲል ብይኑን ሰጠ። የዚምባብዌ ሰራዊት የወሰደው እርምጃ የመፈንቅለ መንግስት እንዳልነበረ ሲያሳስብ የቆየው ጉዳይ አሁን በፍርድ ቤት ውቅና እንዲሰጠው ያደረገው ውሳኔ ሆኗል። በፍርድ ቤቱ ውሳኔ መሰረት በሙጋቤ በቅርባቸው የሚገኙ ሰዎች በህዝብ ሳይመረጡ ስልጣን የመረከብ እንቅስቃሴ ማድረጋቸውን አስተውሶ የሰራዊቱ እርምጃ ተገቢ ነበር ብሏል። በግብጽ በሳይናይ በረሃ መስጊድ ውስጥ በደረሰው ጥቃት የሞቱ ሰዎች ቁጥር 305 መድረሱን የሀገሪቱ ባለስልጣናት አስተዋቁ። ከሟቾቹ መካከል 27 ህጻናት እንደሆኑ ማሳስበዋል። የግብጽ አቃቤ ህግ መስሪያ ቤት እንዳስተዋቀው ከ25 እስከ 30 የሚጠጉ ታጣቂዎች አልራዋድ መስጊድ ጥቃቱን ፈጽመዋል። የአይን እማኞች ሁኔታውን ሳያስረዱ ታጣቂዎቹ ተጎጂዎቹን ለማዳን ወደ ስፍራው የደረሱ የድንገተኛ ተጎጂ ማመላለሻ አምቡላንሶች ላይ ተኩስ ይከፍቱ ነበር። ታጣቂዎቹ በፈንጂ የታጨቀ መስተሽከርካሪን በሩ ላይ ካፈነዱ በኋላ በቀጥታ ወደ ቅጥር ግቢው በመገስገስ ከፍንዳታው ለማምለጥ ይሞክሩ የነበሩ ሰዎች ላይ ተኩስ በመክፈት ገድለዋቸዋል። በማሊ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል እንዳስተዋቀው 4 የሰላም አስከባሪዎችና አንድ የማሊ ወታደር በትናንትናው ዕለት በተፈጸሙ የተለያዩ ጥቃቶች መግደላቸው ተገልጿል። በዛሬው ዕለት 3 የሰባዊ እርዳታን የጫኑ አውሮፕላኖች በየመን መዲና ሰናርፈዋል። በሶስት ሳምንት ውስጥ ለመጀመሪያ ጊዜ ወደ የመን የገባ የሰባዊ እርዳታ መሆኑ ነው። በሳውዲ አረቢያ የሚመራው ወታደራዊ ጥምረት ወደ የመን የሚገባ ማንኛውም አይነት የቁሳቁስ እንቅስቃሴ ላይ እገዳ ጥሎ ነበር። የዓለም አቀፍ እርዳታ ድርጅቶች እገዳው በሀገሪቱ በጦርነትና በበሽታ የሚጎሳቆሉ ዜጎችን ጤና አደጋ ላይ ይጥላል ሲሉ ሲቃወሙት ነበር። በስተመጨረሻም በደቡብ ምዕራብ ፓኪስታን በዛሬው ዕለት ይንቀሳቀስ የነበረ ወታደራዊ ኮንቮይ ላይ በተጣለ የመንገድ ዳር ፈንጅ ጥቃት በትንሹ 5 ሰዎች ሲገደሉ ሌሎች 20 ቆስለዋል። ለጥቃቱ የታሊባን አማጽያን ወዲያውኑ ኃላፊነቱን ወስደዋል። አድማጮች፣ ለምሽቱ ያሉን ዜናዎች እነዚሁ ናቸው። በነገው ስርጭት እስከምንገናኝ አብራችሁን ስለቆያችሁ እያመሰገንኩ ለዜናዎቹ ሄኖክ ሰማግዜር ነኝ።
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከምሽቱ 3 እስከ 4 ሰዓት እናሰማ የቆየነው ፕሮግራም የዛሬው እዚህ ላይ ያበቃ። መልካም ምሽት። ነገ እሁድ ከምሽቱ 3 ሰዓት እንገናኛለን።
This program has come to you from the Voice of America, Washington.